የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 9 የሐሙስ ምሽት 2016 ዓ.ም ምረት መሰናዶ ጀመረ። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብጽና የአረብ ሊግን አቋም ተቃወመች።
የወጣው መግለጫ ተቃውሞንም አባላት አገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው። ለተግባር አሳይተው
በዚህ ዙሪያ በምሽቱ ዘገባ አለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ጥንቅሮችን ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምን አመሻችሁ። ኢትዮጵያ የሶማሊላንዱን ስምምነት ካልሰረዘች ለድርድር እንደማትቀርብ ሶማሊያ አስታወቀች። በምስራቅ አፍሪካ የአሜሪካ ልዩ ልዑክ የሆኑት አምባሳደር ማይክ ሃመር ወደ ኢትዮጵያና ኡጋንዳ አቅንተዋል። አሜሪካ 14 የሚሆኑ በየመን የሁቲ አማጽያን ለመተኮስ የተዘጋጁ ሚሳኤሎችን አወደመች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ራስ ገዟ ሶማሊላንድ በቅርቡ የፈረሙትንና ኢትዮጵያ የባህር በር እንድታገኝ የሚያስችለውን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ ሶማሊያ ዛሬ ሐሙስ አስታውቃለች። የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ዛሬ በለቀቀው መግለጫ ሕገ ወጥ ሲል የጠራው የሁለቱ ወገኖች የመግባቢያ ስምምነት ውድቅ ካልሆነና የሶማሊያን ሉዓላዊነትና የግዛት አንድነት መልሶ የሚያረጋግጥ ሁኔታ እስካልተፈጠረ ድረስ የሚደረግ ድርድር አይኖርም ብሏል። የሶማሊያ መግለጫ የመጣው የአፍሪካ ህብረት የጸጥታው ምክር ቤት በሁለቱ ጎረቤት አገራት መካከል የተፈጠረውን ውጥረት በተመለከተ ትናንት ረቡዕ መወያየቱን ተከትሎ ነው። ምክር ቤቱ ሁለቱ መንግስታት ውጥረቱን አስወግደው ሰላማዊ መፍትሄ ለመሻት ትርጉም ያለው ውይይት እንዲያደርጉ ጠይቋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በበኩሉ ዛሬ ሐሙስ ኡጋንዳ ካምፓላ ላይ ልዩ ስብሰባ ጠርቷል። በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረትና በሱዳን ያለውን ግጭት በተመለከተ እንደሚነጋገር ታውቋል። በስብሰባው ላይ ኢትዮጵያ እንደማትካፈል የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር መለስ ዓለም ዛሬ አዲስ አበባ ላይ ለጋዜጠኞች ተናግረዋል። አሜሪካ፣ የአውሮፓ ህብረት፣ ቻይና፣ የአረብ ሊግና ሌሎች ዓለም አቀፍ ተዋንያን የሶማሊያ የግዛት ሉዓላዊነት እንዲከበር ጠይቀዋል። ሞቃዲሹ የመግባቢያ ስምምነቱ በኢትዮጵያ የተፈጸመ ጠብ ጫሪነት ነው ስትል፣ ኢትዮጵያ በበኩሏ የተጣሰ ሕግ የለም ትላለች። ስምምነቱ አልሻባብን እንዲያንሰራራ ያደርጋል ሲሉ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ማስጠንቀቃቸውንም የኤኤፍፒ ዘገባ አመልክቷል። የአረብ ሊግ ዋና ጸሐፊ አህመድ አቡልጌት ትናንት ረቡዕ በተደረገው የአረብ አገራት የውጭ ጉዳይ ሚኒስትሮች ስብሰባ አስቸኳይ ስብሰባ ላይ የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መሪዎች ላይ የተቃጣ ግልጽ ጥቃት ነው ሲሉ አውግዘውታል። ይህ በእንዲህ እንዳለ በምስራቅ አፍሪካ የአሜሪካ ልዩ ልዑክ የሆኑት አምባሳደር ማይክ ሃመር ዛሬ በኡጋንዳ እንደሚከፈት በሚጠበቀው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ስብሰባ ላይ ለመሳተፍ ወደ ስፍራው ማቅናታቸው ታውቋል። ከስብሰባው አጀንዳዎች አንዱ እንደሚሆን የሚጠበቀው ኢትዮጵያና ራስ ገዟ ሶማሊላንድ በቅርቡ የባህር በርን በተመለከተ የፈረሙትን የመግባቢያ ሰነድ ተከትሎ የተፈጠረው ውጥረት እንደሆነ ታውቋል። የኢጋድን ተነሳሽነት በመልካም እንደምትቀበለው የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ በእንደ አውሮፓውያን አቆጣጠር 1960 የተወሰነውን የሶማሊያ ፌዴራል ሪፐብሊክ ድንበር ሉዓላዊነትና የግዛት አንድነት እውቅና እንደሚሰጥ አስታውቋል። ማይክ ሃመር በኢትዮጵያ ቆይታቸው የሱዳንንም ሆነ ሌሎች የቀጠናው ጉዳዮች በተመለከተ ከአፍሪካ ህብረት ባለስልጣናት ጋር እንደሚነጋገሩ ሲጠበቅ፣ ከኢትዮጵያ ባለስልጣናት ጋር በሚኖራቸው ውይይት ደግሞ የሰሜን ኢትዮጵያውያን ጦርነት ለማስቆም የተደረሰውን ስምምነት አፈጻጸም፣ እንዲሁም በአማራና በኦሮሚያ ክልል የሚታዩ ግጭቶች በሰላም በሚፈቱበት ጉዳይ ላይ እንደሚነጋገሩ ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሰሜን ኢትዮጵያ በድርቅ በተጠቁ ክልሎች ማለትም በአፋር፣ በአማራና ትግራይ እንዲሁም በኦሮሚያ ክልል እየተበላሸ በመምጣት ላይ ነው ሲል የገለጸው የሰብአዊ ሁኔታ እንዳሳሰበው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የተመድ ቃል አቀባይ የሆኑት ስቴፋን ዱጃሪክ ትናንት በሰጡት መግለጫ ድርቁ በመባባሱ ምክንያት በተጠቀሱት ክልሎች ለሚገኙ 4 ሚሊዮን ለሚሆኑ ሰዎች የሚሰጠው ምላሽ መጠናከር እንዳለበት ተናግረዋል። በርካታና ተደራራቢ ቀውሶች ሰዎች በአየር ንብረት ለውጥ ምክንያት የሚመጡ ችግሮችን መቋቋም እንዳይችሉ ማድረጉን የጠቀሱት ቃል አቀባዩ በሚሊዮን የሚቆጠሩ ሰዎች ለከፋ ሁኔታ ተጋላጭ እንዲሆኑ አድርገዋል ብለዋል። ከፍተኛ የገንዘብ ጥረት ባለበት እንዲሁም በአማራና በኦሮሚያ ክልል ግጭቶች ባሉበት ሁኔታ ቢሆን ተመድና አጋሮቹ የመንግስትን ጥረት በመደገፍ ላይ መሆናቸውን ቃል አቀባዩ ገልጸዋል። ባለፈው የፈረንጆች ዓመት 12 ሚሊዮን ለሚሆኑ ሰዎች ተመድና አጋሮቹ እርዳታ መለገሳቸውንና 4 ቢሊዮን ዶላር እንደሚያስፈልገው ለታቀደው ሰብአዊ ሥራ ሊገኝ የተቻለው ገንዘብ 1/3 ሚሊዮን ብቻ እንደሆነ ተመልክቷል። ኢትዮጵያ የውጭ ባንኮች በአገር ውስጥ የባንክ አገልግሎት መስጠት እንዲችሉ ፍቃድ መስጠት እንደምትጀምር ተቆጣጣሪው ባለስልጣን አስታውቋል። ተቆጣጣሪ አካል የሆነው የኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ መስጠት እንዲጀምር የፍትህ ሚኒስቴር በዚህ ሳምንት ትዕዛዝ ማስተላለፉን የባለስልጣኑ ኃላፊ የሆኑትን አቶ ብሩክ ታየን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ኢትዮጵያ ኢኮኖሚያን ለውጪ መዋለ ንዋይ ክፍት ለማድረግ በመወሰኗ እንደ ሳፋሪኮም ያሉ የቴሌፎን ኩባንያዎች በአገር ውስጥ ገበያ ተሳታፊ እንዲሆኑ አስችሏል። ነገር ግን ተገማች ያልሆነው የቁጥጥር ሁኔታ፣ የጸጥታ መደፍረስና አጠቃላይ ኢኮኖሚው አለመረጋጋት በኩባንያዎቹ ስራ ላይ ችግር ፈጥሯል ሲሉ ተንታኞች በመናገር ላይ ናቸው። በኢትዮጵያ በአሁኑ ወቅት የኢንቨስትመንት ባንኮች እንደሌሉ የጠቆመው ሪፖርቱ ያሉት የንግድ ባንኮች በሚጠይቁት ከፍተኛ መያዣ ምክንያት ብድሮችን ማግኘት አስቸጋሪ ነው ብሏል። የገንዘብ ካፒታል ፍላጎት ከፍተኛ ነው ያሉት አቶ ብሩክ ተበዳሪዎች 25% ወለድና 70% ደግሞ መያዣ መጠየቃቸው በኢትዮጵያ ካፒታልን ለማሳደግ እንቅፋት ሆኗል ብለዋል። ኢትዮጵያ ከፍተኛ ወጪ ምንዛሬ እጥረት እንዳለባት ያመለከተው ሪፖርቱ ላለባት 1 ቢሊዮን ዶላር ዓለም አቀፍ ቦንድ ክፍያ ባለፈው ወር የነበረባትን የ33 ሚሊዮን ዶላር ክፍያ ሳትፈጽም መቅረቷን አስታውሷል። በመጨረሻም አሜሪካ 14 የሚሆኑና በየመን የውቲ አማጽያን በሚቆጣጠሯቸው አካባቢዎች ለመተኮስ ተዘጋጅተው የነበሩ ሚሳኤሎችን ማውደሟን ትናንት አስታውቃለች። በኢራን ይደገፋሉ የሚባሉት የውቲ አማጽያን በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ ጥቃት መክፈታቸውን ተከትሎ አሜሪካ በድጋሚ ድርጅቱን በሽብርተኛ ድርጅትነት ፈርጃለች። ሚሳኤሎቹ በማንኛውም ሰዓት ሊተኮሱ ተዘጋጅተው የነበሩ ሲሆን በአሜሪካ የባህር ኃይል መርከቦችም ሆነ በሌሎች የንግድ መርከቦች ላይ ስጋት የደቀኑ በመሆናቸው የአሜሪካ ኃይሎች ራሳቸውን የመከላከል መብትና ግዴታቸውን ተጠቅመዋል ሲል የአሜሪካው ማዕከላዊ እዝ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አንሳራላ ወይም በዘልማድ ሁቲ ተብለው የሚጠሩትን አማጽያን ከ30 ቀን በኋላ ጀምሮ በሽብርተኝነት ትፈርጃለች ብለዋል። ባሉት 30 ቀናት ውስጥ አሜሪካ ከባለድርሻ አካላት፣ ረድኤት ድርጅቶችና አጋሮች ጋር በመሆን ሰብአዊ እርዳታና አስፈላጊ የሆኑ የንግድ ሸቀጦች አገሪቱ እንድታገኝ ታደርጋለች ሲሉም አክለዋል። የውጭ ጉዳይ ሚኒስትሩ ሁቲዎች ጥቃታቸውን የሚያቆሙ ከሆነ አሜሪካ ፍረጃውን እንደገና እንደምታጤነው ብሔራዊ የጸጥታ አማካሪው ጄክ ሰልቨን ተናግረዋል። የሁቲ አማጽያኑ ቃል አቀባይ መሐመድ አብደል ሰላም በበኩላቸው ለአልጀዚራ ቴሌቪዥን በሰጡት መግለጫ የእስራኤል መርከቦችን ወይም ወደ አካባቢው የሚያመሩ መርከቦችን ኢላማ ማድረጋቸውን እንደማያቆሙ አስታውቀዋል። ለአሜሪካና ለእንግሊዝ ጥቃትም አጸፋውን እንደሚመልሱ ዝተዋል። ክብራትና ክብራን የምሽቱ ዜና በዚህ ተጠቃሏል። ለቀሪው ዝግጅቶች ወደ ኤደን መልሳቸዋሉ።
ከዓለም ዙሪያ ከተሰባሰቡ ዜናዎች ጋር እንግድ ወልዴ ነበር። ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥር 9 2016 ዓ.ም መስተናግዶ ይቀጥላል። ዝግጅቶቻችንን በቪኦኤ አማርኛ የፌስቡክ ገጽ እና ድረገጽ ላይ በተጨማሪ እንድትከታተሉ እጋብዛለሁ። ኤደን ገረመው መስተናግዶን እየመራው፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በመከወን፣ አዋየው ገበያው በዌብና ማህበራዊ ድረገጽ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የውጭ ጉዳይ ሚኒስትር ቃል አቀባይ የአረብ ሊግን መግለጫ ለአፍሪካውያን ንቀት እንደሆነ ገልጸዋል። የአረብ ሊግ የሚኒስትሮች ምክር ቤት በሶማሊያ ሉዓላዊነትን ይጎዳል ያለውን ስምምነት ውድቅ በማድረግ ሀገሪቱን የሚደግፍ መግለጫ አውጥቷል። የግብጽ የውጭ ጉዳይ ሚኒስትር ሳሜህ ሹክሪ ደግሞ ኢትዮጵያ በቀጠናው አለመረጋጋት ምንጭ ሆናለች ማለታቸውን መስሪያ ቤታቸው ገልጿል። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብጽና የአረብ ሊግን አቋምም ተቃውማለች። አስተያየታቸውን ቧልት ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የሊጉንም መግለጫ ተቀባይነት የለውም ሲሉ በጽኑ ኮንነውታል። ድርጊቱ በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ነው የገለጹት። ኢትዮጵያ በካምፓላው የኢጋድ አስቸኳይ የመሪዎች ስብሰባ ላይም የማትሳተፈው ግብዣው የቀረበበት ጊዜ አጭር በመሆኑ እንደሆነም ተናግሯል። ኬኔዲ አባተ ዘገባለሁ።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት በአዲስ አበባና ሀርጌሳ መካከል በቅርቡ የተፈረመውን የመግባቢያ ስምምነት በተመለከተ የአረብ ሊግ ያወጣውን መግለጫና የግብጽ ውጭ ጉዳይ ሚኒስትር የሰጡትን አስተያየት ተችተዋል። በኢትዮጵያና ሶማሊላንድ የመግባቢያ ስምምነት ላይ ትላንት የተወያየው የአረብ ሊግ የሚኒስትሮች ምክር ቤት የሶማሊያን ሉዓላዊነት ይጎዳል ያለውን ስምምነት ውድቅ በማድረግ አገሪቱን የሚደግፍ መግለጫ አውጥቷል። የአረብ ሊግ ዋና ጸሐፊ ግብጻዊው አህመድ አቡልጌት የኢትዮጵያና ሶማሊላንድን ስምምነት በአረብ በአፍሪካና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ሲሉ ገልጸውታል። በእሳቸው የሚመራው የአረብ ሊግ ኢትዮጵያ የቀጠናውን ሰላምና ጸጥታ ስጋት ላይ ጥላለች ሲል ከሷል። የሊጉን መግለጫ ተቀባይነት የለውም ያሉት አምባሳደር መለስ አለም በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ገልጸውታል።
ከአረብ ሊግ ጋር የተሰጠው መግለጫ ተቀባይነት የለውም። ይህ ድርጅት በማን እንደሚዘወር ይታወቃል። የበይነመረብ ስብሰባውን እኔ መከታተል እድል ነበረኝ። የወጣው መግለጫ ተቋሙንም አባላት አገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው፣ በተግባር አሳይተው። ስለዚህ ለአፍሪካውያን ችግር አፍሪካዊ መፍትሄ የሚለውን እሳቤ የሚያጣጥለው ተቀባይነት የለውም። በግብጽና አረብ ሊግ መካከል ያለውን ግንኙነት የአንድ ሳንቲም ሁለት ገጽታ ተደርጎ ምንም ግንኙነት የለውም። በግልጽ መነገር ያስፈልጋል።
የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋም በኤክስ አድራሻቸው ላይ ኢትዮጵያ የአረብ ሊግ ያወጣውን መግለጫ በፍጹም አትቀበልም ሲሉ ውድቅ አድርገዋል። መግለጫውን በኢትዮጵያ የውስጥ ጉዳይና ሉዓላዊነት ላይ ጣልቃ ለመግባት የሚደረግ ሙከራ ነው ያሉት ሚኒስትር ዴታው ኢትዮጵያ ከብዙ የአረብ ሀገራት ጋር ጥሩ የሁለትዮሽ ግንኙነት ቢኖራትም ነገር ግን ሊጉ የጥቂቶችን ፍላጎት እያስፈጸመ ነው ሲሉ ወቅሰዋል። የግብጽ ውጭ ጉዳይ ሚኒስትር ሳሜህ ሹክሪ ደግሞ በካይሮ በተካሄደው የትላንቱ የአረብ ሊግ የሚኒስትሮች ስብሰባ ላይ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ጥሪ አቅርበው ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ማለታቸውን ሮይተርስ ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ የሳሜህ ሹክሪን አስተያየት ተችተዋል።
የግብጽ የውጭ ጉዳይ ሚኒስትር የሰጡት መግለጫ ጠቃሚ አይደለም። በኢትዮጵያ በኩል ነገሮችን ማጋጋም፣ ከልካቸው በላይ መስቀል፣ ማጋነን ጠቃሚ ነው ብላ አታምን። ግብጽን ጨምሮ ሌሎች የመካከለኛው ምስራቅ አገሮች እዚህ አፍንጫችን ስር የባህር መዳረሻና ወደብ ሲከፍቱ ኢትዮጵያ ስታደርገው ነውር የሚሆንበት አመክንዮ ምንድን ነው? ሶማሊላንድ ውስጥ ሌሎች አገሮች አሉ። ኢትዮጵያ እንደም ወደብ ይላል ጉዳዩ የፍትህም የርትም የልማትም የሰላምም ጉዳይ ስለሆነ ኢትዮጵያ የባህር መደረሻ ያስፈልጋል ኢትዮጵያ ግን ውሃ መርገጥ አለ በግብጽ ወንድሞቻችን በተለይ በውጭ ጉዳይ ሚኒስትሩ በፍለ ሰጣስ ጥያቄ ማን ነው አስተያየት ጠቃሚ አይደለም ኢትዮጵያና ግብጽ ካላቸው ረጅም ጊዜ ያስቆጠረ ግንኙነት አንፃር የሚፈይደው ነገር የለም
አምባሳደር መለሳክለውም ኢትዮጵያ ለቀጠናው የመረጋጋት እንጂ ያለመረጋጋት ምንጭ አይደለችም በማለት የሹክሪን ወቀሳ አስተባብለዋል
ምን ለማያውቁበት ሀገር ሄዶ ቁርበት አንጥፎልኝ ይላል ኢትዮጵያ ያለመረጋጋት ሳይሆን የመረጋጋት መንስኤ ናት ለዚህ አካባቢ ሶማሊያ ላይ የሰላም አስከባሪ ያሰማራ ነው በዛ ምክንያት ሰው ነው ዋጋ የሚከፍል ለደቡብ ሱዳን ሰላም እና ነጻነት አስተዋጽኦ አድርገናል ዋጋ ተከፍሎበታል ለሱዳን በተከታታይ እስካሁን ድረስ ስለዚህ ኢትዮጵያን በአለመረጋጋት መንስኤነት መክሰስ በአንድ ቃል ለመግለጽ ዋልት የዘመኑ ቀልድ ተብሎ ሊቀመጥ የሚችል ይመስለኛል
ከመግባቢያ ስምምነቱ ጋር በተያያዘ በኢትዮጵያና በሶማሊያ መካከል እየተካረረ የመጣውን ውጥረት በተመለከተ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኡጋንዳ ካምፓላ ዛሬ አስቸኳይ የመሪዎች ስብሰባ በማድረግ ላይ ነው። ከኢትዮጵያና ሶማሊያ ውጥረት በተጨማሪ በሱዳንም ጉዳይ ላይ በሚመክረው በዚህ 42ኛው አስቸኳይ የኢጋድ የመሪዎች ስብሰባ ላይ የአምስት ሀገራት መሪዎችና የተለያዩ ዓለም አቀፍ ድርጅቶች እየተሳተፉ እንደሆነ ተዘግቧል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ አመርም በስብሰባው ላይ ለመታደም ካምፓላ ገብተዋል። የኢትዮጵያ መንግስት በበኩሉ በስብሰባው ላይ እንደማይገኝ አስታውቋል። ለዚህም ምክንያት ነው ያሉትን አምባሳደር መለስ አለም ተናግረዋል።
ኢጋድ ለኢትዮጵያ በጣም አስፈላጊ ድርጅት ነው። በስብሰባው ላይ ያልተሳተፈው ግብዣው የቀረበበት ጊዜ አጭር ስለሆነ ለቀጣይ ፕሮግራሙ ሲስተካከል ተሳትፎ የሚኖረን ይሆናል።
በትናንትናው ዕለት ተስተጓጉሎ የነበረው ወደ አርጌሳ የሚደረግ የኢትዮጵያ አየር መንገድ አንድ በረራ ጉዳይ ተፈቶ በረራ መቀጠሉንም የገለጹት አምባሳደር መለስ በአዲስ አበባ ሞቃዲሾና አርጌሳ መካከል የሚደረጉ በረራዎች በመካሄድ ላይ እንደሚገኙ ማረጋግጠዋል። በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታሳሳ 2 ቀን 2016 ዓ.ም የተፈረመውን የመግባቢያ ሰነድ ተከትሎ እየተካረረ ባለው የኢትዮጵያና ሶማሊያ ለመግባባት ላይ ትናንት የተነጋገረው የአፍሪካ ህብረት የጸጥታው ከርቤት ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ውጥረትን እንዲያረግቡ ጠይቋል። ውጥረቱ በከፍተኛው ኔታ እንዳሳሰበው የገለጸው ምክርቤቱ በሁለቱ መንግስታት መካከል ውይይትን የሚያስጀምርና ተከታታይ ሪፖርትን የሚያቀርብ ልዑክ እንዲመደብ ጠይቆ የህብረቱ የአፍሪካ ቀንድ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን ጠቁሟል። ምንም እንኳን በኢትዮጵያና ሶማሊያ መካከል ውጥረቶች ያያሉ ቢሆንም በሀገሮቹ መካከል ባለው የንግድና የዲፕሎማሲ ግንኙነት ላይ የተለወጠ ነገር የለም ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ተናግረዋል። በተያያዘ በመግባቢያ ሰነዱ ዙሪያ በፈረንሳይ ፓርላማ የሀገር መከላከያ ኮሚቴ ሰብሳቢ በሆኑት ቶማስ ጋሲሎድ ለተመራ ልዑክ የኢትዮጵያ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ማብራሪያ ሰጥተዋል። የመግባቢያ ሰነዱ በጋራ መልማትን የሚያረጋግጥ መሆኑን ለቡድኑ ስለመግለጻቸውም ምክር ቤቱ በማህበራዊ የትስስር ገጹ ያጋራው መረጃ ያመለክታል። ዶክተር ዲማ የቀይ ባህር አካባቢ ጸጥታ የኢትዮጵያን አስተዋጽኦ እንደሚፈልግ ጠቁመው የተፈረመው የመግባቢያ ሰነድ ወደ ተግባራዊ ምዕራፍ እንዲሸጋገር ፈረንሳይ የበኩሏን እገዛ እንድታደርግም ጠይቀዋል። የመግባቢያ ሰነዱን በተመለከተ በፈረንሳይ ልዑካን በኩል ስለተሰጠው አስተያየት ግን በምክር ቤቱ መረጃ ላይ አልተገለጸም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። የሰማችሁት አብይ ርዕሱን ነበር። የትንታኔ መጽሔት ወደ ትንታኔ መጽሔት እናልፋለን። ዛሬ ከሰዓት በኋላ ከአዲስ አበባ ወደ መቀለ የበረረው የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 106 አውሮፕላን አሉላ አባነጋ አየር ማረፊያ ሲደርስ ቦታ ስቶ ማረፉን አየር መንገዱ አስታውቋል። በአውሮፕላኑ ላይ ተሳፋሪ ከነበሩት መንገደኞች አንዱ የሆኑት አቶ ገብረህይወት ወልደ ገብርኤል አውሮፕላኑ ከመነሻውም የተለየ ድምጽ አሰምቶ እንደነበረ ገልጸዋል። የአውሮፕላኑ ግራ ጎማ ተቃጥሎ መመልከታቸውንም ተናግረዋል። ሁኔታው አውሮፕላን ውስጥ በነበሩት ሰዎች ላይ ከፍተኛ ድንጋጤን ፈጥሮ እንደነበር የገለጹት እኚሁ ተሳፋሪ ከፍተኛ ጩኸትም ነበር ብለዋል። ተሳፋሪው ከአደጋ የተረፈው በአብራሪው ብቃት ነው ብለው እንደሚያምኑም ተናግረዋል። መቀለ የሚገኘው ዘጋቢያችን ሙልጌታ ጽሃ ጉዳዩን ተከታትሎታል።
የኢትዮጵያ አየር መንገድ ክስተቱን በተመለከተ ባወጣው መግለጫ ዛሬ ጥር 9 ቀን 2016 ዓ.ም ምረት ከቀኑ 6 ሰዓት ከአዲስ አበባ የተነሳው የበረራ ቁጥር ኢቲ 106 አውሮፕላን ከሁለት ሰዓት በረራ በኋላ መቀለ የሚገኘው አላባ ነጋ አየር ማረፊያ ሲደርስ ማንኛውም አውሮፕላን ከሚንደረደርበትና ከሚያርፍበት ትክክለኛ ማረፊያ ውጭ ቦታውን ስቶ ማረፉን አስታውቋል። በበረራ ሰራተኞቹም ሆነ በመንገደኞች ላይ የደረሰ አደጋ እንደሌለ ገልጿል። ለተፈጠረው ችግር መንገደኞቹን ይቅርታ ጠይቋል። የክስተቱ መነሻ እንደሚያጣራም በመግለጫው ላይ ጠቅሷል። ከመንገደኞቹ አንዱ ትውልደ ኢትዮጵያ አቶ ገብረህይወት ወልደ ገብርኤል ለቪኦኤ በሰጡት አስተያየት አውሮፕላኑ ከመነሻው የተለየ ድምጽ እንዳሰማ ገልጸዋል።
7 ሰዓት ተኩል መቀሌ ለመድረስ ነበር። ግን ገና ሲነሳ ፕሌኑ ገና አየር ሊወጣ ሲል ድምጽ ሰጥቶ ነበር። በኋላ አየር ከደረስን በኋላ ግን ጎማው ያወጣል ያወርዳል ድምጽ ሰምቼ ስለነበር ጎማው ሲያወርደውና ሲያወጣው ከጎማው ጋር ጎን ስለነበርኩ ያ አንድ ጎማ አን ድንገት እንደተፈነዳ ነቀሁኝ። በኋላ ስናየው ፈንድቷል። በግራ በኩል ያለው የኋላው ጎማ ፓይለቱ ደግሞ ቀላል ነገር ገጥሞና ምንም አይደለም በቃ ምናምን ምክንያቱም 10 ጊዜ ደግሞ ቤልታችን እሰሩ ምናምን ይል ስለነበር ድንገቱ እሱ እንደሆነ አወቅኩኝ። ጎማውን ሳየው አንድ ተንፍሰዋል ተፈንድተዋል። ድንገት ሊገጥመን ይችላል ብዬ አስቤ ነበር። ፓይለቱም ደግሞ ስለነገረን አሁን ሲያርፍ ምን እንድነው። ግን ፓይለቱ በጣም ጎበዝ ነው። ወደ ውጭ አወጣት ከዋናው።
በአውሮፕላኑ ውስጥም በመንገደኞች ከፍተኛ ድንጋጤና ጩኸት እንደነበር የተናገሩት አቶ ገብረህይወት አውሮፕላኑ ካረፈ በኋላ በነበረ መገፋፋት ግንባራቸው ላይ መጠነኛ ጉዳት እንደደረሰባቸው ገልጸዋል።
ህዝቡ ተረብሾ ነበር። በጣም ተረብሻል። እኔም ያው ህዝብ ነው ሰው ሊወጣ ሲል ነው እኔ የገፋኝ ተጋጨሁት እንጂ ኮርነር የፕሌኑ ውስጥ ወዛ ገጨኝ እንጂ እኔ ምንም በፕሌኑ ድንገት እንትን አይደለም። ህዝቡ ሲገራገር ሊወጣ ሲፈልግ በቃ ጭንቅ ስለነበረው ፈርቶ በቃ በዚህ ምክንያት ነው እኔም እንደመጣሁ። በጣም ህዝብ ጮኋል። በጣም ጮኋል ነበረ። ግን ፓይለቱ ጥሩ አሰራ ስላቆማት አድኖናል እና እግዚአብሔር አቀምለታል ነገሩ።
በጉዳዩ ከአሉላ አባ ነጋ አየር ማረፊያ አመራርና ሰራተኞች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይህ ዘገባ እስከተጠናቀረበት ሰዓት አውሮፕላኑ አልተነሳም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከባህር ዳር ከተማ በ42 ኪሎ ሜትር ርቀት በመትገኘው አዴት ከተማ ባለፈው ማክሰኞ ዕለት የነበረውን ግጭት ተከትሎ እስካሁን ድረስ በከተማው ምንም አይነት እንቅስቃሴ እንዳልተጀመረ ነዋሪዎች ገለጹ። ጥቃቱን አስመልክቶ ከክልልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ ዘጋቢዎች የተሰናዳውን ዘገባ አስማማየ ነው እንደሚከተለው ያቀርባል።
በምዕራብ ጎጃም ዞን ስር በመትገኘውና ከባህር ዳር ከተማ በ42 ኪሎ ሜትር ርቀት ላይ ባለችው አዴት ከተማ ባለፈው ማክሰኞ ማለትም ጥር 7 ቀን 2016 ዓ.ም ምረት ረፋዱ ላይ የፋኖ ታጣቂዎች ወደ ከተማው ዘልቀው መግባታቸውን ተከትሎ ከመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ ሲያደርጉ መዋላቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የከተማው ነዋሪ ዛሬ ለአሜሪካ ድምጽ አረጋግጠዋል። እኚሁ ነዋሪ አክለውም ግጭቱን ተከትሎ እስከዛሬ ድረስ በከተማው እንቅስቃሴ ያለመኖሩን ተናግረዋል።
በከተማው ምንም አይነት እንቅስቃሴ የለም። ወጭነለም ፍራቤቶችን ብዝናቸው ባንክ ራሱ ዝግ ነው።
ስማቸውን በሚስጥር እንድንይዝ የጠየቁ ሌላው የከተማ ነዋሪ ማክሰኞ ዕለት በከተማው የነበረውን ግጭት እንዲህ ያስታውሱታል።
ከአራት ሰዓት ጀምሮ ውጊያ ተካሂዷል በከተማው ላይ። ያው እስከ ማታ ድረስ መደበኛ ታጣቂ የሚባሉት ወይም የፋኖ ታጣቂዎች የተባሉት ነበሩ በከተማው ውስጥ ሲጨፍሩ የነበረ። 10 ሰዓት አካባቢ ኮንች ስላሴ ብዙ ንጹህ አርሶ አደሮች ከዛ ውስጥ አንዱ እንዲያውም የአጎቴ ልጅ ነው የተጎዳው።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በለቱ በከተማው የነበረውን የተኩስ ልውውጥ በቤታቸው ውስጥ ነው ሲከታተሉ መቆየታቸውና ኋላም ተኩሱ ጋብ ሲል ከቤታቸው ወጥተው በጎዳናው ላይ በመዘዋወር ላይ እንዳሉ የከባድ መሳሪያ ድምጽ እንደሰሙ የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ የከባድ መሳሪያ ድምጹን ተከትሎ ስልክ እንደተደወለላቸውና ከከተማው ትንሽ ወጣ ብሎ በሚገኘውና ኮንች ስላሴ በተባለው ስፍራ አጎታቸውን ጨምሮ በርካታ ሰዎች ጥቃት ደርሶባቸው መሞታቸው ተነግሯቸው ወደ ስፍራው እንዳቀኑ ነግረውናል። በጥቃቱም የሰባት ልጆች አባት የሆኑት አጎታቸውና ሌሎች ሰዎች መሞታቸውንና ትላንት በኮንች ስላሴ ቤተክርስቲያን መቅበራቸውንም ነግረውናል።
ውጊያ ነበር አዴት ላይ። መከላከያ ሰራዊትን ለማስለቀቅ የገቡ የፋኖ አባላት ነበሩ። እነሱ ጋር በተደረገ ውጊያ ቆይተው ከተማዋ ከተለቀቀች በኋላ ወደ አመሻሽ አካባቢ ላይ በሸዋ ሜዳ አካባቢና ጎንጭ ስላሴ ላይ ፍንዳታ ተሰምቶ ነበረ እና ብዙ ማህበረሰብ ሞቷል እዛ አካባቢ። እዚህ በፍንዳታው ምን እንደሆነ አላወቅንም። የፈነዳው ነገር ሁለት ቦታ ላይ ነው። አዎ፣ ከፍተኛ ፍንዳታ ነው የተሰማው። ድሮን ነው እኛ እንግዲህ ተረጥር በዘይነት ፍንዳታ ሰምተን አናውቅም። ከፍተኛ ፍንዳታ ነው የፈነደው። ስላሴ ጸበልም ተጠጡላ ናቸው እንዳለ የሞት እዛው አካባቢ ቁጭ ብለው እየጠጡ የነበሩ ብዙ ማህበረሰብ ወይ ገበሬው እዛው ያለው ማህበረሰብ እነሱ ላይ ነው እንዳለ የወደቀው እና እንዳለ ሙሉ ንጹሃን ነው ያለቀው። በዛ በኩል ውጊያ የለ ምን የለ ምንም ነገር አልነበረም። በዛ በኩል ውጊያውም አልቆ ነበረ፣ ሰላም ነበር አካባቢው ሁላ። በዛ ምክንያት ንጹሃን እዛ ፈነድም ሰጡት በሙሉ የሞት አጎታችን አርፏል። ለዛ ወንድ ስላሴ ላይ የነበረው አጎታችን ነው አንዱ የሞት ቀብር ፈጽመናል። እኛ
በከተማው ዙሪያ ሸዋ ሜዳና ኮንች ስላሴ በሚባሉ አካባቢዎች የከባድ መሳሪያ ድምጽ ከሰሙ በኋላ ወደ ዘመድ የሞተባቸው ጎረቤቶቻቸው አስክሬን ለማንሳት ተደውሎላቸው እንደሄዱ የነገሩን ሌላው አስተያየት ሰጭ ደግሞ በጥቃቱ በርካታ ሰዎች መሞታቸውን ገልጸውልናል።
ምናልባትም 5 ሰዓት ከ4 ሰዓት የሆነ ሰዓት ነው የቆየው ጦርነቱ። የጀመረውም ወደ 3 ሰዓት 4 ሰዓት አካባቢ ላይ የተጠናቀቀው በኪንግ እና በጣም ከባድ ፍንዳታ ነበር የተደረገው። በጣም ከባድ ፍንዳታ 2 ጊዜ ነው የፈነዳው። እጅግ በጣም ምክንያቱም አሁን ሌላ ከባድ መሳሪያ ሲሆን እንለየዋለን። ይሄ ድምፅ ደግሞ በጣም የተለየ እንደ ጎድጓድ አይነት ድምፅ ነው ያለው። 2 ጊዜ ነው የፈነዳው። የሞትባቸው ሰዎች አሉ እዛ አካባቢ ድሮን ወደቀበት አካባቢ። ነገር ግን እነዚህ የሞተባቸው ሰዎች በተለቃሜዳና ወንጫ ስላሴ የሚባል አካባቢ የሟች ዘመዶች እንደሄዱና አስከሬን እንዲያነሱ እንደቻሉ ምን አውቃለሁ። ከዛ ውጭ እንዳልኩሽ ሰው ፈርቶ ስላለ ቤቱን ዘግቶ እኔን ለምሳሌ ውስጥ ቤት ዘግተን ያለ ነው።
ጥቃቱን አስመልክቶ በክልልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የአስቸኳይ ጊዜ አዋጁ ሊጠናቀቅ ጥቂት ሳምንታት ቢቀሩትም በክልሉ አንዳንድ ከተሞች በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በመቀዝቀዝ እያለ ያለው ግጭት እንደቀጠለ ይገኛል። ለአብነት ያህል ከሳምንት በፊት በጎንደር ከተማ በነበረው ግጭት በንጹሃን ዜጎች ላይ ጉዳት ማድረሱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የክልሉ ባለስልጣናትና ኮማንድ ፖስቱ በመንግስት መገናኛ ብዙሃን በተለያየ ጊዜ በሰጡት መግለጫ ክልሉ ወደ ቀድሞ ሰላሙ ሙሉ በሙሉ ተመልሷል እያሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ መቆየቱ ይታወሳል። ኮሚሽኑ ባለፈው ዳር ባወጣው መግለጫም ሰላማዊ ዜጎች ንብረታቸው፣ እንዲሁም የሕዝብ መሠረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል።
ሚኒስቴር መስሪያ ቤቶች የመረጃ ነጻነትን አያከብሩም ተባለ። የኢትዮጵያ የህዝብ እንባ ጠባቂ ተቋም በሚኒስቴር መስሪያ ቤቶች ላይ ባካሄደው የመልካም አስተዳደር አፈጻጸም ምዘና መሰረት አብዛኞቹ የመረጃ ነጻነት አዋጅን እንደማያከብሩና ለብዙሃን መገናኛዎች መረጃ የማይሰጡ መሆኑን ማረጋገጡን አስታውቋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር ዶክተር ጌታቸው ድንቁ መረጃን ለብዙሃን መገናኛ ተደራሽ አለማድረግ አሳሳቢ ችግር እየሆነ መምጣቱ ተናግረው ማህበራዊ ተጽዕኖም የጎላ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ኢትዮጵያ የህዝብ እንባ ጠባቂ ተቋም በአዋጅ በተሰጠው ስልጣን መሰረት ከ22ቱ ሚኒስቴር መስሪያ ቤቶች በ15ቱ ላይ ያለውን የመልካም አስተዳደር ሁኔታ ማጥናቱን ዛሬ ለጋዜጠኞች በሰጠው መግለጫ አስታውቋል። የህዝብ እንባ ጠባቂ ተቋም የሚኒስቴር መስሪያ ቤቶቹን የ2015 ዓ.ም የመልካም አስተዳደር አፈጻጸም ላይ ምዘና ማድረጉን ገልጾ ይህም 10 ወራትን የፈጀና ለመጀመሪያ ጊዜ የተደረገ እንደሆነ አመልክቷል። የመልካም አስተዳደር ምዘና ጥናቱን ያቀረቡት የተቋሙ ከፍተኛ የሥራ ኃላፊ አቶ አዳነ በላይ የምዘና መለኪያዎቹ ውጤታማነት፣ ተጠያቂነት፣ ግልጸኝነት፣ ፍትሐዊነትና የሕግ ተገዥነት እንደሆኑ ዘርዝረዋል። ምዘና ከተካሄደባቸው 15 ሚኒስቴር መስሪያ ቤቶችም በ12ቱ ላይ መረጃን ተደራሽ ከማድረግና ከተጠያቂነት አኳያ ችግር እንዳለባቸው ተናግረዋል።
የተለዩ ክፍተቶችን በምናይበት ጊዜ ለአብነት አብዛኛው ለሕዝብ ይፋ እንዲደረጉ የታዘዙ መረጃዎች አለማሳተም ወይም ይፋ ለማድረግ ህጉ አስቀምጧል ድንግጓል። ነገር ግን በድንጋጌው መሰረት በተገቢው መንገድ አለመሄዳቸውን ባየናቸው የሰነፍተሻዎችም በውይይቶቻችንም ስላረጋገጥን ክፍተት ያለው መሆኑን አይተናል። በግድ ለሚቀርቡ የመረጃ ጥያቄዎች ተገቢ ምላሽ አለመስጠታቸው፣ በሶስተኛ ደረጃ የመረጃ ነጻነት አዋጅ ድንጋጌ አለማክበር እንደ አንድ ክፍተት አይተናል። ሌላው መስሪያ ቤቶች አዋጣሉ የተባሉትን መመሪያዎች አለማውጣታቸው በተያያዘ በአማካይ ሲታይ ውስንነት አይደለባቸው መሆኑን ያሳያል።
ይህ ችግር ከምን እንደሚመነጭ በአሜሪካ ድምጽ የተጠየቁት ኃላፊው ምክንያቱን እንዲህ በማለት አብራርተዋል።
አንደኛ የግንዛቤ ችግር አለ። ሁለተኛው ደግሞ ቀደም ሲል ታስተውስ እንደሆነ በእያንዳንዱ ሚኒስቴር መስሪያ ቤቶች ያሉ የህዝብ ግንኙነት ኃላፊዎች መረጃን በመጠየቅ በማግኘትና በማስተላለፍ ረገድ ትልቅ መመሪያ ራስ አላቸው። ይሄን እንዴት እንደሚሰጡ የበላይ አካል ከነሱ በኋላ ያለው መስሪያ ቤት ወፍቴ እንደሚሰጥና ይሄ በመካከል በለውጡ ጋር ተያይዞ ፈርሶ ስለነበር በብዙ መስሪያ ቤቶች ስንሄድ ይሄን የሚከታተል አካል የለም የህዝብ ግንኙነት የምንለው። ስለዚህ አብዛኞቹ ካመራሩ ጀምሮ ባለሙያዎችን ጨምሮ የህዝብ ግንኙነቶችን ባንድም አለመኖር ወይም መቀየር መረጃ ለጻነት ላይ አለ የለም የሚለውን ራሱ ባዛኛው ማለት ይችላል ግንዛቤ የለም የተመደበ ሰው የለም ለኛ ማመታ ሪፖርት አይልኩም እና ይሄ በአጠቃላይ ሲታይ ውድቀት ነው።
በመንግስት መስሪያ ቤቶች ውስጥ የሚታየው መረጃን ተደራሽ ያለማድረግ ችግር በህዝቡ የዕለት ተዕለት ህይወት ላይ ተጽዕኖ እንደሚያሳድር በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽንስ መምህር ዶክተር ጌታቸው ድንቁ ይናገራሉ።
ይሄ ያለው አንድምታ የጎላ ነው፣ ትልቅ ነው። እንደኛ ባሉ ሀገራት መንግስት ትልቁን መረጃ መንጪ መረጃ ያዥ ስለሆነ እነዚህ በአዋጅ ኃላፊነት ተሰጥቷቸው የተቋቋሙ የሚኒስትር መስሪያ ቤቶች መረጃ አልሰጡም ማለት መረጃ የቅንጦት ስላልሆነ የሚያደርሰው ጉዳት አለ። በዜጎች አኗኗር፣ በኑሯቸው ጥራት፣ በውሳኔያቸው አይነት ላይ የሚያደርሰው በጣም ከፍተኛ የሆነ ጉዳት አለ። የቼክስ ኤንድ ባላንስስ ጉዳይ እየተመለከትን እንደሆነ መገናኛ ብዙሃን መረጃ ሲያገኙ እና እነዚህን ሚኒስትር መስሪያ ቤቶችን ተጠያቂ ማድረግ የሚያስችል ህብረተሰቡም ተገንዝቦ ጥሩ እየሰሩ ነው አይደሉም የሚለውን አውቆ እንዲበይናቸው የሚያደርገውን ነገር ማለት ነው። እንደ አራተኛ የመንግስት አካል ነው ተብሎ የሚታሰበው መገናኛ ብዙሃን ነው አስፈጻሚ የሆነ ተጠያቂ ማድረግ የሚችለው። ይሄን ማድረግ የሚቻለው ደግሞ በቂ መረጃ የተገኘ እንደሆነ ነው።
በጥናቱ ከተካተቱት ሚኒስቴር መስሪያ ቤቶች አብዛኞቹ በሌሎቹም መስፈርቶች ሲመዘኑ ችግር እንዳለባቸው ነው አቶ አዳነ በላይ የሚገልጹት።
ግልጽነት ላይ ትልቅ ችግር መኖሩን ያሳያል። ሁለተኛ ፍትሃዊነት ላይ፣ የፍትሃዊነት ጉዳይ ካርሎ ጋር ከምን ጋር ይያያዛል? ለዛ ብሎ እንዳይፈጠር መቀመጥ ያለባቸው ስርዓቶች አሉ። እሱንም አስቀምጦ ከሜዳ አኳያ ክፍተቶች አሉ። ሌላውና ትልቁ ነገር የህግ ተገዥነት ነው። ስለዚህ በእነዚህ በሶስቱ ካየን በአቬሬጅ ትልቅ ክፍተት ያለባቸው ተደርጎ ሊወሰድ ይችላል። በሁሉ
የመንግስት ተቋማቱ ስራን በውጤታማነት ከማከናወን አኳያም እንዲሁ ክፍተት አለባቸው ይላሉ። የምዘና ግኝቱ ሚኒስቴር መስሪያ ቤቶቹ ያላቸውንም ጠንካራ ጎን ያካተተ ሲሆን የጥናቱ ሪፖርት ለሚመለከታቸው አካላት መሰራጨቱን ኃላፊው ተናግረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሬዚዳንት ጆ ባይደን እና የቀድሞው ፕሬዚዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ፕሬዚዳንታዊ ምርጫ ላይ ሊጋጠሙ እያመሩ ይመስላል። የሆነ ሆኖ የቀድሞው ፕሬዚዳንት ያሉባቸው የወንጀል ክስ ችግሮች እንዲሁም ደግሞ የሁለቱ እጩ ተፎካካሪዎች የእድሜ ሁኔታም አነጋጋሪ እንደመሆኑን ቀጥሏል። የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዊዳስኳራ ከሁለቱ ተፎካካሪዎች አንደኛው ከውድድሩ ቢወጡ ቀጣዩ እርምጃ ምን ሊሆን እንደሚችል በሚቀርበው ዘገባዋ አትተዋለች። ቆንጅታዬ ታቀርባለች።
የቀድሞው ፕሬዚዳንት ዶናልድ ትራምፕ 91 የከባድ ወንጀል ክሶች የቀረቡባቸው ሰው ናቸው። ቢያንስ የአንዱ ክስ የፍርድ ሂደት በዚህ ዓመት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። የ81 ዓመቱ የእድሜ ባለጸጋው ፕሬዚዳንት ጆ ባይደን ደግሞ የጤና እክል ሊያገኛቸው ይችላል።
ርዕሰ ዜና። ትልቁ ችግር የባይደን እድሜ ባለጸግነት ነው ማለት ነው? የትራምፕ ግን አይደለም።
እንደ እውነቱ ከሆነም የ77 ዓመት የእድሜ ባለጸጋው ትራምፕም ቢሆኑ የጤና ችግር ሊያጋጥማቸው ይችላል።
በህዳር ወር ታላቁ ቀን ይመጣል። ሀገራችንን መልሰን እንረከባለን።
እንበልና ከሁለቱ አንዳቸው በህዳር ወር ከሚካሄደው ፕሬዝዳንታዊ ምርጫ በፊት ህይወታቸው ያለፈ እንደሆነስ ወይም ደግሞ ለመንቀሳቀስ በማይችሉበት ሁኔታ በጽኑ ቢታመሙስ? ከፓርቲያቸው ጉባኤ በፊት ከሆነ አንዳንዶቹ ክፍለ ግዛቶች ተጨማሪ እጩዎች ፉክክር ውስጥ ይገቡ ዘንድ ጊዜ ለመስጠት በሚል የቅድመ ምርጫ የጊዜ ሰሌዳቸውን ሊያራዝሙት ይችላሉ። ፓርቲዎቹ የቅድመ ምርጫዎቹን ድምጽ ያሸነፈውን እጩ ፕሬዝዳንታዊ እጩ አድርገው በይፋ የሚሰይሙት በየፊናቸው በሚያካሂዷቸው ጉባኤዎች ነው። ሪፐብሊካን ፓርቲው ጉባኤውን የሚያካሂደው በሐምሌ ወር ሲሆን ዲሞክራቲክ ፓርቲው ደግሞ በነሐሴ ወር ያካሂዳል። እጩ ተፎካካሪዎቹን እየመራ ያለው ተወዳዳሪ ከውድድሩ ቢወጣና አንድም ሌላ እጩ ተፎካካሪ አብላጫውን የመራጭ ድምጽ ባያገኝ የየአካባቢያቸውን መራጭ ወክለው በጉባኤው ላይ የሚገኙት ተወካዮች ሌላ እጩ ሊመርጡ ይችላሉ። American Enterprise Institute በሚባል ተቋም የምርጫዎችና የመንግስት ቀጣይነት ጉዳይ አጥኚው John Fortier እንዲህ ሲሉ ያስረዳሉ።
There will be a lot of freedom for those delegates to negotiate, pick someone, maybe pick someone else who wasn't running.
የመራጭ ተወካዮች በደንብ በነጻነት ለመደራደር ይችላሉ። እጩዎቹን ይመርጣሉ። ምናልባትም የሚመርጡት በውድድር ውስጥ ያልነበረ ሰውም ሊሆን ይችላል። ይሄ ካሁን በፊት በአገራችን ታሪክ ሆኖ ያውቃል። የሆነው ሆኖ ግን ፕሬዝዳንታዊ እጩ ማን እንደሚሆን የሚወስነው የሪፐብሊካን ፓርቲው ወይም የዲሞክራቲክ ፓርቲው ጉባኤ ነው።
በጉባኤተኞቹ የተመረጡት ፕሬዝዳንታዊ እጩ ከጉባኤው በኋላ ከውድድሩ የወጡ እንደሆነስ? ፓርቲው እንደገና ጉባኤተኞቹን ጠርቶ ይሰበስብና ተተኪ ያስመርጣል። የሚመረጡት የግድ ለምክትል ፕሬዝዳንትነት የተመረጡት እጩ ይሆናሉ ማለት ግን አይደለም። ምርጫው ከተከናወነ በኋላም ቢሆን ሂደቱ ተመሳሳይ ነው። እንበልና ባይደን ቢያሸንፉ ነገር ግን በፕሬዝዳንትነት ለማገልገል ብቁ የማይሆኑበት ሁኔታ ቢከሰት ምክትል ፕሬዝዳንታቸው ካማላ ሃሪስ በምትካቸው ፕሬዝዳንት ይሆናሉ ማለት አይደለም። የፓርቲ ተወካይ መራጮች እንደገና ድምጽ ይሰጡና ፕሬዝዳንት ይሰይማሉ። መራጮቹ ተስማምተው ፕሬዝዳንታቸውን ለመሰየም ያልቻሉ እንደሆነስ? ባይፓርቲዛን ፖሊሲ ሴንተር በተባለ ተቋም የተቋማዊ ዲሞክራሲ ዳይሬክተር ማይክል ቶርኒንግ ይህንን ቢሆን እንደሚከተለው ይተነትኑታል።
At that point, the election would go to the House of Representatives.
አንዱም እጩ አብላጫ ድምጽ ካላገኘ ያኔ በተወካዮች ምክር ቤት ይመረጣል። እንደዚያ ከሆነ በብዙ አመታት ውስጥ አጋጥሞ የማያውቅ ሁኔታ ይከሰታል ማለት ነው።
ሌላው የዩናይትድ ስቴትስ ኮንግረስ የምርጫውን ውጤት እንደ አውሮፓውያን የዘመን አቆጣጠር ጥር 6 ቀን ማረጋገጫ ከሰጠው በኋላ ተመራጩ ፕሬዝዳንት የሞቱ እንደሆነስ? ያኔ ተመራጩ ምክትል ፕሬዝዳንት በምትካቸው ፕሬዝዳንትነቱን ይይዛሉ። ታዲያ ከነዚህ በቢሆን የተደረዘሩ አጋጣሚዎች መካከል አንዱ እውን ቢሆን በተለይ የምርጫው ውጤት ላይ ተቃውሞ ቢነሳ ጉዳዩ በፍርድ ቤት ሙግት ለረጅም ጊዜ ሊጓተት ይችላል። ደግሞም በአውሮፓውያን 2021 ጥር 6 ቀን የትራምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤት ህንጻን በወረሩበት ጊዜ እንደታየው እንደገና የደም መፋሰስም ሊከተል ይችላል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዘገባዎቻችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ ያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምናልፈው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው ሪፖርት በደቡብ ኢትዮጵያ ክልል ጋሞ አርባ ምንጭ ዙሪያ ወረዳ በሻራ ቀበሌ ከባለፈው ነሐሴ ግጭት ያልታጠቁ 3 ሰላማዊ ሰዎች ከህግ አግባብ ውጪ መገደላቸውን አስታውቋል። በግጭቱ አጠቃላይ የተገደሉ ሰዎች 7 መሆናቸውንም ኢሰመኮ የሪጅን ዳይሬክተርና የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ኃላፊ ኢማድ አብዱል ፈታህ ለአሜሪካ ድምጽ ተናግሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ጉዳዩን ተከታትሎታል።
የዛሬው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሪፖርት ባለፈው ዓመት ነሐሴ 18 ቀን 2015 ዓ.ም በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በሻራ ቀበሌና በአርባ ምንጭ ከተማ አስተዳደር መካከል በተፈጠረ ግጭት የደረሰውን ጉዳት የተመለከተ ነው። ኮሚሽኑ ምርመራውን ለማከናወን ከተጎጂዎች፣ ከአይን ምስክሮች፣ ከአገር ሽማግሌዎች፣ በፖሊስ ጣቢያ ተይዘው ከነበሩ ተጠርጣሪዎችና በተለያዩ መዋቅሮች ስር ከሚገኙ የመንግስት አስተዳደር ባለስልጣናት አገኘሁ ባለው ማስረጃ ሰዎች በተለይም ንጹሃን መገደላቸውን ማረጋገጡን የኢሰማኮ የሪጅን ዳይሬክተርና የሰብአዊ መብቶች ክትትልና ምርመራ የስራ ክፍል ኃላፊ አቶ ኢማድ አብዱል ፈታም ለአሜሪካ ድምጽ አስታውቀዋል።
የኛ በምርመራ እንዳረጋገጥ ነው በተፈጠረው ግጭት ቢያንስ 7 ሰዎች ተገድለዋል። የግለሰቦች ንብረት ላይ የተለያየ አይነት መጠን ያለው ጉዳት ደርሷል። ከዛም በፊት በነበሩ ሁኔታዎች ትምህርት ቤቶች የተለያዩ የማህበራዊ አገልግሎቶች ተቋርጧል። በአጠቃላይ ስንመለከታቸው የግለሰቦች እንግዲያ የንብረት ውድመት እና ተያያዥ የሆኑ የተፈጸሙ አላግባብ የሆኑ አያያዞችን የሚዳስስ ነው ማለት
በወቅቱም ሰብአዊ መብቶች መጣሳቸውን በተለይም ህይወታቸውን ለማትረፍ የተደበቁ ሰላማዊ ሰዎች በግጭቱ ማግስት ነሐሴ 19 ቀን 2015 ዓ.ም ተመረጥ የመንግስት የጸጥታ ኃይሎች ቀበለውን ከተቆጣጠሩ በኋላ ከተደበቁበት በመውጣት ቆስ መግደላቸውን ኮሚሽኑ ማረጋገጡን አቶ ኢማድ አስረድቷል።
ኢሰማኮ ባደረገው ምርመራ የተገደሉ ሰዎች 7 ቢሆኑም 3 ሰዎች ናቸው ከፍርድ ውጪ የተገደሉ ብለን ያስቀመጥናቸው። ያ ምንድነው ሌሎች የተቀረጡ 4 ሰዎች በነበረው የተኩስ ልውውጥ ከመንግስት ኃይሎች ጋር የተገደሉ እንደመሆናቸው መጠን በዚህ ካታጎሪ ስር የማይወድቁ ስለሆኑ ነው።
በመሆኑም የተወሰደው የኃይል እርምጃ በኢትዮጵያ ህገ መንግስት አንቀጽ 14 እና አንቀጽ 15 እንዲሁም የሲቪልና የፖለቲካ መፍቶች ዓለም አቀፍ ቃል ኪዳን አንቀጽ 6 ንዑስ አንቀጽ 1 መሰረት ማንኛውም ሰው በከባድ ወንጀል በፍርድ ቤት ውሳኔ ካልሆነ በስተቀር በዘፈቀድ ህይወቱን ሊነጠቅ እንደማይገባ የደነገገውን የጣሰም ከህግ ውጭ የተፈጸመ ግድያ ነው ብሏል። ነሐሴ 18 ቀን 2015 ዓ.ም ጀምሮ በተፈጠረ ግጭት በ9 የቀበሌው ነዋሪዎችና በ4 የመንግስት ጸጥታ ኃይሎች አባላት ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ በሪፖርቱ ገልጿል። ነሐሴ 18 እና 19 ቀን 2015 ዓ.ም በቀበሌው በተከሰተው ግጭት ኮሚሽኑ ምርመራውን እስካጠናቀቀበት ቀን ድረስ 2 ሴቶችን ጨምሮ 126 ተጠርጣሪዎች መታሰራቸውን፣ 80ዎቹ መለቀቃቸውን፣ በፖሊስ ጣቢያ ተይዘው ከሚገኙት መካከል 24ዎቹ ተጠርጣሪዎች ፍርድ ቤት መቅረባቸውና የተቀሩ 22 ተጠርጣሪዎች ደግሞ ፍርድ ቤት አለመቅረባቸውን ኮሚሽኑ ጠቅሷል። በወቅቱም የግለሰቦች ንብረት መውደሙና ትምህርት መቋረጡን ያስታወቁት አቶ ኢማድ የሰብአዊ መብት አያያዝ ችግሮችም እንደነበሩ በተናግሯል።
ምርመራው በተደረገበት ወቅት የታሰሩ ሰዎች ነበሩ። በወቅቱ ፍርድ ቤት የቀረቡ ፍርድ ቤት ያልቀረቡ ሰዎች ነበሩ። የህግ ሂደቱን ተከትለው ፍርድ ቤት እየቀረቡ የክስ ሂደታቸው እንደሚታይ ነው እኛ ተስፋ የምናደርገው። ነገር ግን በዚህ ሪፖርት ስፔሲፊካሊ የተመለከትነው በቁጥጥር ስር የዋሉ ሰዎች ለኮሚሽን ያስረዱት ነገር ቁጥጥር ስር ከዋሉ በኋላና በሚውሉበት ወቅት በተለይም በጸጥታ ኃይሎች ድብደባና ተያያዥ የሆኑ የመብት ጥሰቶች እንደተፈጸሙባቸው ነው ለኮሚሽን ያስረዱት።
ድርጊቱ ሲፈጸም በቦታው የነበሩ የዓይን እማኞች በግጭቱ ህይወታቸው ያለፉ 7 ሰዎች አስክሬን እዚያው የቀበሌው አስተዳደር ጽህፈት ቤት ቅጥር ግቢ ውስጥ በአንድ ቦታ መሰብሰባቸውን፣ ከአንድ ውጪ የአርባ ምንጭ ከተማ አስተዳደር ነሐሴ 19 ቀን 2015 ዓ.ም ተመረጥ አመሻሽ ላይ ቆላሻራ ቀበሌም ስላሴ ቤተ ክርስቲያን አካባቢ በሚገኘው የሚሽን መካነ መቃብር ስፍራ ውስጥ 3 ጉድጓሮችን በማስቆፈር በአንድ ላይ አድርጎ መቅበሩን ኮሚሽኑ በአካባቢው ባደረገው ምርመራ ጭምር ማረጋገጡን አስታውቋል። ሪፖርቱን በተመለከተ ቪኦኤ የአካባቢውን ባለስልጣናት ምላሽ ለማካተት ያደረገው ጥረት ለጊዜው አልተሳካም። ዳሩ ግን ኮሚሽኑ ከጋሞ ዞን ፍትህ መምሪያና ከዞኑ ሰላምና ጸጥታ መምሪያ ኃላፊዎች አገኘሁ ባለው ምላሽ በወቅቱ በጸጥታ ግብረ ኃይል በተወሰደው የኃይል እርምጃ በድምሩ የ7 ሰዎች ህይወት ማለፉን አምነዋል። በግብረ ኃይሉ የተወሰደውን የኃይል እርምጃ ህጋዊነትና ተመጣጣኝነትን አስመልክቶ የአካባቢው መስተዳደር ተገቢውን ምርመራ እንደሚያደርግ እንዲሁም ለተፈጸሙ ጥፋቶች ተጠያቂነትን እንደሚያረጋግጡም ለኮሚሽኑ አስረድተዋል። ኮሚሽኑ በዛሬው ሪፖርቱ 2 ምክረ ሐሳቦችን ማስቀመጡና የሚመለከታቸው አካላት እንዲፈጽሙት ያሳስባል ሲል አቶ ኢማድ ለአሜሪካ ድምጽ በስልክ ተናግሯል።
እንደኛው በተፈጠረው ሁኔታ ውስጥ የተገደሉ ሰላማዊ ሰዎች እንደሚመለከት ተጠያቂነት እንዲረጋገጥ፣ በተመሳሳይ ደግሞ የመንግስት የጸጥታ ኃይሎችን ትጥቅም በመያዝ የመንግስት የጸጥታ ኃይሎች ላይ በመተኮስ ጉዳቱ እንዲደርስ ችግሩ እንዲፈጠር አስተዋጽኦ ያደረጉ ሰዎች ላይ ምርመራ በማድረግ ተገቢ የሆነ ተጠያቂነት እንዲረጋገጥ ነው። እንግዲህ እንደዚህ አይነት ችግሮች ይፈጠራሉ፣ ይጠበቃል። ሁልጊዜ ጥያቄዎች ይኖራሉ። ነገር ግን ጥያቄዎችን ከመንግስት ይሁን ከነዋሪዎች ፍላጎቶችን በኃይል ለማስፋታት መሞከር እንደዚህ አይነት ባመስጠቶች እንዲባባሱ እንዲስፋፉ የሚያደርግ ስለሆነ ሁለቱም አካላት በተቻለ መጠን ከእንደዚህ አይነት ድርጊቶች እንዲቆጠቡ ነው ኮሚሽኑ አጽንኦት ሰጥተው ጥሪ የሚያደርገው ማለት ነው።
በቀበሌው ለተከሰተው ተቃውሞና ግጭት ምክንያት የሆነው የቀበሌ አስተዳደር መዋቅር ውዝግብ ነዋሪዎችን ባሳተፈም ሰላማዊና ሕግን መሰረት ባደረገ መልኩ ዘላቂ መፍትሄ እንዲሰጠውና የተቋረጡ አገልግሎቶች እንዲጀምሩ ኢሰማኮ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያደርጉ መጠየቁን ሶማሊያ ተቃውማለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና የሚያስከትለውን ዳፋ በተመለከተ ስመኝሽ የቆየ ዘገባ አላት።
በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታህሳስ 22 ቀን 2016 ዓ.ም ተመረጠ የተፈረመው የመግባቢያ ሰነድ አስገዳጅና በሕግ አሳሪ ሳይሆን የሁለቱን ፍላጎት የሚያንጸባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ 3 ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሊላንድ እንደ ሀገር ዕውቅና የማግኔት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኔት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳይካተት ለህዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው ባለማቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ።
There are a number of things that we do not know about this deal and certainly the way
ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉ። ባንድ በኩል ሶማሊላንድ ለሀገሯ ባለማቀፍ ደረጃ ዕውቅና ልታገኝ እንደሆነ ነው የተናገረችው። በሌላ በኩል ኢትዮጵያ አስተባባሪው ደግሞ ለሶማሊላንድ ዕውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንንም ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን ነው የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም።
ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን ያካትት እንጂ የኢትዮጵያና የሶማሊላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ አረጋግጧል ይላሉ ኒኮላስ።
which is illustrated by the fact that
ይህ ስምምነት ያረጋግጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዝዳንት ሙሴ ቢሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። ባንድ በኩል የባህር በር የማግኔት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ ቢሂ በሀገር ውስጥ ግጭት የተዳከመውን ስልጣናቸውን ሊያጠናክሩበት ይፈልጋሉ።
በተለይ ለበርካታ አመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ህብረት የሽግግር ተልእኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳያደናቅፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ።
ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተል አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው።
በሌላ በኩል ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብጽ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ የተካሄደ ባለው የአረብ ሊግ ስብሰባ ላይም የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ በአፍሪካውያንና ባለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረትና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ይመልሱ።
What we've seen so far is Somalia going on a
Somalia ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ ያካሄደች ነው። በርካታ ለማቀፍ አጋሮችን ድጋፍ ለማሰባሰብ ጥረት ያደረገች እንደሆነ ያየን ነው። ስካውን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ ይመስል መግለጫ ካወጣው ይጋር በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ያወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ ሀገር ወቅና ቢሰጠኝ ሌሎችም ሀገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሐሳብ ይመስለኛል። እንዳሰበችው የሌሎችንም ወቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን ባንድ ጀምበር የሚፈጸም ጉዳይ አለመሆኑን ነው።
በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የነዚህ ተቋማት ሚና ወሳኝ ነው።
I think that the best thing that multilateral institutions
እንደማስበው በእነዚህ አይነት ሁኔታዎች ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
የአፍሪካ ህብረት የጸጥታው ምክር ቤት በረቡዕ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የሐሙስ ምሽት ጥር 9 2016 ዓ.ም ብረት የአሜሪካ ድምጽ መሰናዶ ከዋሽንግተን ዲሲ መተላለፉን ይቀጥላል። መሰናዶዎቻችንን እያገባደድን ነው። ለምሽቱ ያዝነውን የመጨረሻውን ዘገባ ላስተዋውቃችሁ። የአፍሪካ ሰብአዊ ቀውስ በአውሮፓና በመካከለኛው ምስራቅ ግጭቶች ሳቢያ ትኩረት እያጣ መሆኑ ተነገረ። ዓለም አቀፉ የረድኤት ድርጅት ኬር ኢንተርናሽናል ይፋ ባደረገው አዲስ ሪፖርት እንዳመለከተው የዓለም አቀፍ መገናኛ ብዙሃን ትኩረት ፊቱን በአውሮፓና በመካከለኛው ምስራቅ እየተካሄዱ ወዳሉ ግጭቶች ባዞረበት ወቅት አፍሪካ ውስጥ ያሉ ቀውሶች እንዲሁም ደግሞ ችግሮች አዲስ ትኩረት ያገኙ አይደለም ይላል። ኬራክሎ 10 የአፍሪካ ሀገራት በረሃብ ባመጽና ባየር ንብረት ለውጥ ሳቢያ ብርቱ የሰብአዊ ፈተናዎችን እየተጋፈጡ ቢሆንም እነዚህ ችግሮች ያገኙ ያሉት የዜና ሽፋን ግን እጅግ አነስተኛ መሆኑንም አመላክቷል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አላከበደ እንደሚከተለው ያቀርባል።
ባለፈው ሳምንት ለንባብ የበቃው ይህ ሪፖርት መረጃዎችን ባጠናቀረበት ወቅት በአረብኛ፣ በእንግሊዘኛ፣ በፈረንሳይኛ፣ በጀርመንና በስፓኝ ቋንቋዎች የተጻፉ የኢንተርኔት ጽሑፎችን በማሰባሰብ ያልተለመደ ሂደት ተከትሏል። ባለፈው ዓመት ስፔር በሚል ርዕስ የእንግሊዙ ልዑል ሃሪ የጻፈውን መጽሐፍ በተመለከተ ከ215,000 በላይ መጣጥፎች ሲታተሙ በቡርኪና ፋሶ ለተቀሰቀሰው ለብዙዎች ሕይወት መጥፋትም ምክንያት ስለሆነው ግጭትና መፈናቀል የተጻፉት ግን 11,000 ብቻ መሆናቸውን ጥናቱ ተመልክቷል። በተመሳሳይም ባርቢ ስለተሰኘችው ፊልም ከ273,000 በላይ መጣጥፎች ለንባብ ሲበቁ 7 ሚሊዮን ያህል ሰዎችን ስላጠቃው ባንጎላ ስለደረሰው የጎርፍ መጥለቅለቅና ረሃብ ግን የተጻፉት 1,000 ያህል ብቻ ናቸው። ዝምታውን ማብቃብ በሚል ርዕስ የቀረበው ሪፖርት በቂ መገናኛ ብዙሃን ትኩረት ያላገኙ ሌሎች በተመሳሳይ አፍሪካ ውስጥ የተቀሰቀሱ ቀውሶችንም ጠቅሷል። ስቴፋን ብራንድ የኬር የጀርመን ቢሮ አባል ናቸው። እንብዛም ትኩረት ስላላገኙት የአህጉር አፍሪካ ሰብአዊ ቀውስና ይህ ሊሆን ስለቻለበት ምክንያት ያስረዳሉ።
I think that big crises, big conflicts such as the war in Ukraine or now in the Middle East are receiving the most coverage by international journalists in every country or most of the countries, and therefore
እንደ ዩክሬን ጦርነትና አሁን በመካከለኛው ምስራቅ እንዳለው ያሉ ግጭቶች በዓለም አቀፍ ዘጋቢዎች በሁሉም ወይም በአብዛኞቹ ሀገራት ማለት ይቻላል ከፍተኛ የዜና ሽፋን እያገኙ ነው። ዩንና አነስተኛ የሚባሉት አይነት ቀውሶች በትይዩ ደግሞ በእነዚህ ግዙፍ ግጭቶች እየተሸፈኑ ናቸው። በአንጻሩ የመገናኛ ብዙሃንም በአመዛኙ የህዝቡ ፍላጎት እያነሰ በመምጣቱ ወጪያቸውን ለመቆጠብ የሚገደዱም ይመስለኛል።
ኬር ኢንተርናሽናል ያካሄደው ይህ ጥናት ዚምባብዌን፣ ኡጋንዳን፣ ብሩንዲን፣ ዛምቢያንና ሴኔጋልን ጨምሮ በአየር ንብረት ለውጥ፣ ግጭት፣ ድህነት፣ መጠነ ሰፊ ረሃብና የፖለቲካ አለመረጋጋት ውስጥ የሚዳክሩ 10 የአፍሪካ ሀገራትን ለይቶ ይዳስሳል። እነኚህን ሀገራት በተመለከተ ባለፈው ዓመት ለንባብ የበቁት ጽሑፎች ከ77000 በላይ ሲሆኑ አይፎን 15ን በተመለከተ የተጻፉት መጣጥፎች ግን ከ273000 በላይ ናቸው። ዳግላስ ኦኩዋች ለውጭ መገናኛ ብዙሃን የሚሰሩ የአፍሪካ ጋዜጠኞች ድርጅት የውጭ ፕሬስ ማህበር ጸሐፊ ነው። የመገናኛ ብዙሃኑ በጀት እየቀነሰ መምጣቱ በአህጉሪቱ በሚከሰቱ ጉዳዮች ዙሪያ የሚጻፉ ታሪኮችም እየቀነሱ መምጣታቸውን ያስረዳል።
I think post-COVID countries globally really are constrained in terms of resources.
ትኩረታችን በሰብአዊ ጉዳዮች ላይ ብቻ አይደለም። በመሆኑም ለሰብአዊ ጉዳዮች የሚሰጠው ትኩረት እያነሰ በሄደ መጠን አፍሪካ ውስጥ የሚፈጠሩና በአፍሪካ ላይ ትኩረት የማድረግ ድልም በአንጻሩ እጅግ እየተመናመነ ይመጣል ማለት ነው። እንደኔ እይታ የሰብአዊ ቀውሶችን አስመልክቶ የሚሰጠው የዜና ሽፋን አነስተኛ ከሆነ በአጠቃላይ ትኩረቱ ኢኮኖሚያዊ ጥቅሞችና ጂኦፖለቲካዊ ፍላጎቶች ወዳሉበት ዙሮ ሊሆን ይችላል።
የዓለም አቀፍ መገናኛ ብዙሃን የውጭ ቢሮዎች መዘጋት በአንዳንድ የአፍሪካ ሀገራት ለ10 ዓመታት የዘለቁትን ማብቂያ የሌላቸውን ግጭቶችና የሰብአዊ ቀውሶችን ተከትሎ ለተፈጠረው በእነኚህ ርዕሰ ጉዳዮች ላይ ለሚቀርቡ ዘገባዎች ያለ ዝቅተኛ ፍላጎትና መታከት ምክንያት ተደርጎ ታይቷል። አንዳንድ ተቺዎች ታዲያ የውጭ መገናኛ ብዙሃኑ በአፍሪካ አመቃቀምና ለዓለም ከመታበረክተው አስተዋጽኦ ይልቅ በአህጉሪቱ ግጭቶችና መከራ ላይ ያተኮሩ ናቸው ሲሉ ይወነጅላሉ። ዳግላስ ኦኳች ራሱም ጋዜጠኛ ነው። ከሰብአዊ ቀውሶች ይልቅ ሌሎች ዘርፎችና ለአፍሪካ አመቃቀም የሚደረገው ዓለም አቀፍ ፉክክርና ድጋፍ የበለጠ ሽፋን እያገኙ ነው ይላል።
Not just focus on the humanitarian the fewer the lesser humanitarian stories
በርካታ ሀገራት ባለም አቀፍ ደረጃ የገንዘብ ምንጭ እጥረት ይገጠማቸው ይመስለኛል። ስለሆነም ብዙ ሀገራት በተለይም የነዚህ ግዙፍ ዓለም አቀፍ መገናኛ ብዙሃን ባለቤት የሆኑት ለስራው ከመደቡት በጀት ከየትኛው መቁረጥ እንደሚሻል ማውጣት ማውረድ ይጀምራሉ። ከዚህ አንጻር ምናልባትም ለመገናኛ ብዙሃን የሚመደቡት ወጪ አንዱ ወይም ቀላሉ ሆኖ ሳይታያቸው አይቀርም። እናም በጀት ስትቀንስ የዜና ሽፋን በመስጠት አቅም ላይ ቀጥተኛ እንድምታ ይኖረዋል።
ብራንድ እንደሚሉትም የአፍሪካ ሀገራት ለመድረስ አመቺ ሁኔታ መፈጠርና በተረጋጋ የመገናኛ ብዙሃን ስራ ላይ የሚውሉ መዋለ ንዋይ ለአህጉሪቱ የሚሰጠውን ትኩረት ያሻሽለዋል ባይ ናቸው።
I think in general governments need to give journalists access to the countries and especially the crises of the region so reporters and journalists can report on these crises
and in the masavo batakale mengistat bagaratuna betelayim beketanaw bemitayyu qawsoj zuriya ndizekbu hunetawochin legazdeñoch amech madregallabachom የውጭ መገናኛ ብዙሃንም የተሻለ ትኩረት በመስጠት ተጨማሪ ምስሎችን በተለይም ከአፍሪካ ጋዜጠኞች መቀበል የትኛውም የመገናኛ ብዙሃን ተቀጣሪ ሳይሆኑ ከሁሉም ጋር ከሚሰሩ ዓለም አቀፍ ዘጋቢዎች ጋር ይበልጥ መስራት መቻልና የአፍሪካ ሀገራትን በቃት ባለው የጋዜጠኝነት ስራ ላይ መዋለ ንዋይ ማፍሰስ መቻል አለባቸው።
በተባበሩት መንግስታት ድርጅት ሪፖርት መሰረት እንደ አውሮፓውያን የዘመን አቆጣጠር በ2024 ከ300 ሚሊዮን በላይ ሰዎች ሰብአዊ እርዳታ ይሻሉ። ከነኚህም ውስጥ ገሚስ ያሉ በአፍሪካ የሚገኙ ናቸው። ኬር ኢንተርናሽናል የእርዳታ ድርጅቶችና የሚመለከታቸው ባለስልጣናት በአግሪቱ ያለውን ሁኔታ መታደግ የሚያስችል አፋጣኝ እርምጃ ይወስዱ ዘንድ የመገናኛ ብዙሃን ስለ አፍሪካ ሰብአዊ ቀውስ እንዲናገሩ ሲል ጥሪ አቅርቧል።
የተከበራችሁ አድማጭ ተመልካቾቻችንን የነበረንን መሰናዶ እዚህ ላይ ጨርሰናል። አብራችሁን ስለቆያችሁ እጅጋብዝተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር ነበር ስናስተናግዳችሁ ያመሸነው። በነገው ምሽት በሌላ መሰናዶች እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.